تأثير لت برنامجين أهون إيجامرال. በመጽሐፍ ታለም ፕሮግራማችን በአቤ ጉበኛ የተደረሰውንና በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ ትረካ ክፍል 22 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። رهاب
شن كان يفجع رهاب قطرو يفطال
كويس كان قطرو يفجال
يهود نجر هودي قرطال يبالال ندرو يبالال يزنزلال يكتفال
بتشاف كم يقرص درس ሆድ ለሆድ ይዘይ ፈጣር ወደ ባንጀት ነጥፎ ሲላ
ሆድ ቃደርቆ ሆድ ሲራፍ
ተሟጦ አንጀት ባንጀት ሲሳ የጣር ቀጠሮ ስንት ነው ለሰው ልጅ ሰው ለምንለው
ላይችን ሰጥቶት ለሚያስችለው ስንት ቀን ነው ስንት ሄድ ነው
የማዕድ ወዝ ሳታጥጥ አድባሩ አብዳ ሳትፈረጥጥ
እንብሳይ ተርፋት ሜዳ አይጥ የቤት ድመት ሳታማምጥ
በመሬቷ አስከሬን ብካይ
እሷም ዋይ አንጀቷም ዋይ ዋይ ውሻውም በጌታው ስጋ ላይ
ቸነፈር በጣለው ሲሳይ አይ ስንት ቀን ትሆን የራባ ዋይ
እስቲ እናንተ ተናገሩ ተርባችሁ የምታውቁ
ከቸነፈር አምልጣችሁ ተርፋችሁ እንደው ሳታልቁ
እንፋሽ ቀርቷችሁ እንደሆን ያስችላችሁ እንደው ጥቂት
ቀጠሮ ይተራል ልቂት
ስንትም አንድ
ስንት ለሪ
እንባንሳው ሳይወርድ በፊት ሳይሞጀረጣችሁ ጥፉ
በጣረ ሞታ ክናፋቱ አንጃቦ በመቅሰፍ ትግሩ
አንደበት ተርፋችሁ እንደው ሳትነግሩን ከምትቀሩ ካስቻላችሁ ተናገሩ
ቆሽት ሲቃው ሳጣጥር ሰቀቀኑን ሳጋገል
ስንፋስ ስለምን ምሳተን
ቀጠሮ ይሰጣል ረሃብ
ለስንት ቀን ለስንት ያህል
ተንሳት ነው የራብ አቅሙ
ለኔ ቢጤውማ ትርጉሙ የሁለት ፊደል ድምፅ ነው ራብ የሚሉት ከነስሙ
እንጂ የኔ ቢጤውማ የታውቆት ተባዩንማ
ብቻ ሲነገር ይሰማል ይህንን ሁለት ፊደል ቃል
ቃሉማ ያው በዘልማት ይነገራል ይለፈፋል
ይተረካል ይዘከራል ይደጋገማል ይተቻል
እንጂ እንኳን ጸባዩንና የራብ እድሜውን ይታውቃል
እና የምታውቁ ነገሩን እውነት ራብ ስንት ቀን ይፈጃል
በጣራፋፍ ላይ ያለ ሰው ራብ እንዴት ነው የሚያዛልቅ
ለስንት ቀን ቀን ይሰጣል አንደበት ክነስ አይሸመግቅ
ሸረሪት በልሳንህ ላይ የድር ትርትቡን ሳይሰራ ቁራና ቀበሮ በቀን ከቀየህ ድባብ ሳይደራ
እንባንሻ ሊጭር ሳይመጣ ቅንቦሽ ከጎጆ ሆጣራ
እንደ ፍካሪ ኢየሱስ ቃል በጣር መጽሐፍን ሳጠራ
አንደበት ሻለህ ተናገር የምታውቅ የራብን ነገር
አስከሬን ከየጠሻው ተርፎ እንደው ሳይቀረቀር
ስንደቃ ስንፋታ ቀጠሮ ስንት ትንፋሽ ነበር
ቆሽታሮ ሳይፈረፈር
ትናጋህ በድርቀት ንዳድ ጉሮሮ ሳይሰነጠር
የወር ነገር ስንት ያቆያል? ቀጠሮ ይሰጣል ልክ?
ስንት ማአል? ስንት ሌሊት?
ስንት ሰዓት ነው ሰቆቃው? ስንት ደቂቃ ነው ጭንቁ?
እስቲ እናንተ ተናገሩ። ተረባችሁ ምን ታውቁ?
ስንት ያቆያል? ስንት ያዘልቃል?
እውነት ራብ? ስንት ቀን ይፈጃል? ስንት ያቆያል? ስንት ያዘልቃል?
እውነት ራብ? ስንት ቀን ይፈጃል?
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ። ክፍል 22
አጠቅብሎ ፈረስ ካሳ ብሎ ስም አርባር ይሸበራል ኢየሩሳሌም እኔ ማዩ ትርክባይ የምሸሽ ፈረሱ አባት አጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ትርክባይ የምሸሽ
ምዕራፍ 48 የተቋረጠው ህልም። ቅዠት መኖሩ ሳይካድ ህልም በመጽሐፍ ቅዱስ ለሚያምኑ ሰዎች ሁሉ የማያጠራጥር እውነተኛ ነገር ነው። በህልም አማካይነት የሚደርሰውን መልካም ሆነ ክፉ ነገር የሚያዩ ሰዎች መኖራቸውን የሚክዱ ቢኖሩም ይህን የሚያምኑት ደግሞ በጣም ብዙ ናቸው። ህልም በእውነትነቱ ወይም በሐሰትነቱ ያስከተለውን ክርክር እንተወውና በእንቅልፍ ዓለም ቋሚ ከሞተ ሰው ለመለየት ጥቂት ነገሮች ብቻ ምስክሮቹ በሚሆኑበት ጊዜ ስለሚያቸው ነገሮች ጥቂት ልናገር። ህልም የተለየ ዓለም አለው። አንዳንድ ጊዜ በሚያስከትለው ሁኔታ መከራውም ሆነ ደስታው በእውነት ከሚሰማው እጅግ በልጦ ይታያል፣ ወይም ህልሙ ራሱ አዲስ ነገር ያመጣል። እግረ ቆራጣውን ሰው እንዳሞራ በክንፍ ሊያስበርረው ይችላል። ዋሊያ እንደ ሰው ህልም ሊያይ መቻሉን አላውቅም እንጂ ዋሊያን የሚያህለውን ሯጭ ደግሞ እያሽመደመደ በኤሊ ሩጫ ለማስቀደም ይሞክራል። ነፍሳት በሚኖሩበት በሰማያዊው ዓለም እንቅልፍ ቢኖር ኑሮ ጻድቃንን ወደ ገሃነም፣ ሀጣንን ወደ መንግሥተ ሰማያት እየወሰደ ሁለቱንም እኩል ያደርጋቸው ነበር። እንቅልፍ ባለበት በዚህ ምድራዊ ዓለምማ የነጣውን ድሃ ቅቤ ያጠጣ፣ ድሃ በህልሙ ቅቤ ባይጠጣ ንጣት በገደለው ነበር የሚል ምሳሌ ፈጥሯል። ምሳሌ ፈጣሪዎች ረስተውት ነው እንጂ ሀብታም በህልሙ በስጋት ባይጨነቅ ውፍረት አፈንድቶት በሞተ ነበር ቢሉም መልካም ምሳሌ ይሆን ነበር። ህልም እንዲህ ያለ አስቸጋሪ ነገርን ያሳያል። ይህ በመሆኑ አስጨናቂ ህልም ሲያይ አቋርጦ ብንም የሚለው ሰው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እያለና ሰውነቱ እየተንቀጠቀጠ ተነስቶ እንኳን ህልም አደረክልኝ በማለት ፈጣሪውን ሲያመሰግን፣ አስደሳች ህልም ሲያይ ሰው ቀስቅሶት ወይም በሌላ ምክንያት ህልሙ የተቋረጠበት ደግሞ ኤልያ እንዲያው መከራ እንዴት ያለውን ጣፋጭ እንቅልፍና ህልም አቋረጡብኝ እያለ ብስጭቱን ይገልጻል። አጼ ቴዎድሮስ እንደማንኛውም ሰው ከዚህ በላይ በተጠቀሱት የህልም አይነቶች ተደስተውም ተበሳጭተውም ይሆናል። እውነተኛ ታላቅ ህልም አይተውና ደርሶላቸውም ይሆናል። ግን ከሁሉም የተለየ እንግዳና እውነተኛ ህልም በእንቅልፍ ሳይያዙ በፍጹም ንቃት ላይ ቁጭ ብለው የሚታይ እጅግ ጣፋጭ ህልም አይተው ገና ሳይጠግቡት ጠፍቶባቸዋል። ይህን አይነት ህልም አይተው ሳይጠግቡ ማጣት ማንንም ሰው ማስቆጣት ብቻ ሳይሆን የሚያሳብድ ነበር። አጼ ቴዎድሮስ በዚህ የቁም ህልም ውስጥ እንዳሉ አንዲት ታላቅ ኢትዮጵያ ይገነቡ ነበር። የተሰበረ ሸክላዋን ገል ቀጥቅጣ ከአዲስ ጭቃ ጋር በመለወስ እንደገና ሙሉ ዕቃ እንደምትሰራ ሸክላ ሰሪ ተሰባብራ የወደቀችውን አገር በአዲስ መንፈስ ለውሰው አዲስና አዲስ አካል የሆነች አገር አድርገው ሲሰሩ ታያቸው። ከረፍት ከእንቅልፍ ተለይተው አቀበቱን ወጥተው ቁልቁለቱን ወርደው ውሃ ሙላቱን ዋይተው ነደው በርደው ቀዩ ጠቁረው ሮሮ ጨክነው የደጋው ብርድ የቆላው ቃጠሎ እየተፈራረቀባቸው ምቾት ከሚባል ነገር ጋር ጨርሰው ሳይተዋወቁ ለዚህ ሥራ ደክመው የድካማቸውን ፍሬ ለማየት አለሙ። ግን ያ ታላቅ ህልም መልሶ ሊታይ ከማይችልበት ሁኔታ ተቃረበ። ካህናት በየአድባራቱ የያዙት የወሬ ጦርነት ከአደር አደር እየጠነከረ ሲሄድ የአጼ ቴዎድሮስ ስም በእያንዳንዱ ባላገር ዘንድ በስምንተኛው ሺህ ጊዜ ይመጣል ተብሎ ይጠበቅ የነበረው ጻድቁ ቴዎድሮስ መሆኑ ቀርቶ ከሚፈራው ጎግ ማንጎግ ይበልጥ የሚያስፈራ ሐሳዊ መሲህ ቴዎድሮስ እየሆነ ሄደ። መኳንንቱ በየቦታው መሸፈታቸውን በይበልጥ እያጠነከሩ ሐሳባቸው በጦርነት ሲፈጸምላቸው አለመቻሉን ሲያውቁ የዋሁን ባላገር ከካህናቱ ስብከት ጋር በሚመሳሰል ወሬ እያስበረገጉ ንጉሠ ነገሥቱን ወይም የእሳቸውን ሹማምንት ሲያይ መርዘኛና ተናካሽ እብድ አውሬ እንደመጣበት ቤቱን እየጣለ ከብቱን እየተወ እንዲሸሽ አደረጉት። በዚያ ጊዜ ካህናትና መኳንንት በአጼ ቴዎድሮስ ላይ የሰሩትን ግፍና ተንኮል በትክክል ለመግለጽ ቢፈለግ ራሱ ሁለት ሶስት አላላቅ መጽሐፍ አይበቃውም። የወሉ የሽፍታ አለቆች አጼ ቴዎድሮስ እስላሞችን በሙሉ በእሳት ይያቃጠሉ ለመጨረስ በዘመቻ በመዘጋጀት ላይ ናቸው ይላሉ። በዘርም ሆነ በሃይማኖት ምክንያት ያንድ ንጹህ ሰው ሰላምና ንብረት እንዲነካርገው በማያቆት ንጉሰ ነገስት ላይ ማሶራትን ከጦርነቱ ይበልጥ ድል እናደርግበታለን ብለው የሚተማመኑበት መሳሪያ አርገው ያዙት። አጼ ቴዎድሮስ በሃይማኖት ከሰው ጋር ተጣልተው ቢሆን ከካቶሊኮች ጋር ብቻ ነበር። እነሱ የተጣሏቸው ጨርሳችሁ በኢትዮጵያ አትኖሩ በማለት ሳይሆን አረመኔ ሞልቶላችሁ ሳለ ወደዚህ ሄዳችሁ ክርስቲያን ሃይማኖትን በማስፋፋት ፈንታ ኦርቶዶክሳዊ ክርስቲያኑን ካቶሊክ ለማድረግ ተሆነ የምትጣጣሩት ቅን ሐሳብና እውነተኛ ክርስቲያንነት ባይኖራችሁ ነውና ለአረመኔዎች ሳልሆነ በቀር ለክርስቲያኑ ኢትዮጵያዊ የእናንተን የግል ክርስቲያንነት እንድትጸፉ አልፈቅድላችሁም ስላሏቸው ነበር። ካቶሊኮቹ ደግሞ በአረመኔዎች መካከል ክርስቲያንነትን ከማስፋፋት ይልቅ ካቶሊክ ያልሆነ ሌላ ክርስቲያንን ካቶሊክ ክርስቲያን ማድረግን የተቀደሰ ዓላማ አድርገው ይዘውት ነበር። ስለዚህ አጼ ቴዎድሮስ ነገሩን ስላላመኑበት ከለከሏቸውና ካቶሊክ ፈረንጅና ቴዎድሮስ አይንና ፈር ሆኑ። ኢትዮጵያን እስላሞችን ግን በምንም ሁኔታ አልነኩም። አጼ ቴዎድሮስ ቅኖች ሆነው ታገኛቸው እስላሞች ወገኖቻቸውን ምን ያህል ይወዱ እንደነበር ለማወቅ ከሽፍትነት ጓዳቸው ከሻንቅላው ኢድሪስ ጋር የነበራቸውን ፍቅርና መተማመን መመልከት ብቻ ይበቃል። እነመዴ በሽር ግን የአጼ ቴዎድሮስን ስም በህዝቡ ዘንድ ለማስጠላት በመላው ኢትዮጵያ በተጀመረው ሴራ ድርሻቸውን የፈጸሙት ቴዎድሮስ እስላምን ታገር ሊያጠፋ ተነስቷል በሚል ስብከት ነበር። ከዚህ ላይ ያለው እጅግ የሚያሳዝን ሌላ ነገር ካህናቱ ከሌላ ሁሉ ወሬ ጋር አጼ ቴዎድሮስ እስላሙ ነዋል፣ የለም ካቶሊክ ነው የሆነው፣ ፕሮቴስታንት ነው እንጂ ፈረንጆችን ሁሉ እንዴት እንደሚወድ አስተያይ አያንተ ነገር ካቶሊኮስ ጸረ ማርያሙ ያው ፈረንጁ አይደል የሚል የሰንበቴ መጠጫ የመሐራ መቢያ ወሬ በመላ ኢትዮጵያ ሊያስፋፉ መቻላቸው ነው። ስንት ጊዜ ነው አጼ ቴዎድሮስ እስከ 9 ሰዓት የህዝብ ጉዳይ ሲሰሙ ውለው በብትን ድቁስ ብቻ ምሳቸውን በበሉባቸው ቀኖች አርብና ሮብ ጮማውን ተፈረንጁ ጋር ሲቀረድደው ነው የሚውል? ወላሂ ብሏል እንጂ ተግብጹ ንጉስ ተስላሙ አበሻን የሚጨርስበት መርስ ተቀብሏል አሉ እየተባሉ የተሸማጠጡት ታላቁና እንግዳው ኢትዮጵያዊ አጼ ቴዎድሮስ የሚያምኑበት ኢየሱስ ክርስቶስ ዓለምን ለማዳን የተሸከመውን የስቃይ መስቀል ኢትዮጵያን እንዲያድኑ ሲያሸክመዋቸው መለኮታዊ ጸጋውን አስተብሎባቸው ነበር። ነገር ግን ርኅራኄውን፣ ቸርነቱን፣ ቅንነቱን፣ ፍቅሩን ሁሉ ሲያድላቸው ትዕግስቱን አሳንሶ የቁጣውን እሳት በዛ አድርጎባቸው ነበር። ስለዚህ በወሎ፣ በጎጃም፣ በሸዋ፣ በትግሬ የሚስፋፋባቸውን ከሐሳባቸውና ከምኞታቸው ምስራቅ ከምዕራብ እንደሚርቅ የራቀ ነገር ፈጽመዋል እየተባለ ሲወራባቸው ሲሰሙ መላው ሕዝብም በዚህ ወሬ ተነስቶ እንደ ጨካኝ አውሬ ሲጠላቸው ሲያዩ ያላቸውን በጎ ባህሪ ሁሉ ስለጣለባቸው ሲቆጣ ጨካኝ ቀጪ ከሆነው መለኮት በርከት ብሎ የተሰጣቸውን የቁጣ እሳት በሰውነታቸው ያሉ ባህሪዎችን ሁሉ በበላይነት ለመምራት እያየለባቸውና በምድር ሆድ ውስጥ ተቀብሮ ቆይቶ የቁጣ ጤሱንና ነበልባሉን ማሳየት እንደሚጀምር እሳተ ገሞራ የቁጣቸውን እሳት ማሳየት ጀመሩ። አንድ ቀን ከቀትር በኋላ ሐዘንተኛው ንጉሠ ነገሥት በያለበት ያለውን ሽፍታ ሁሉ ሲያጠፉ አመዴ በሽርን እንኳ ሊይዙት ባይችሉም ጨርሰው ሲያዳክሙት ትተውት ሲሄዱ አገሩን በሙሉ እየያዘና እያጠፋ ሲሄዱበት ወይ በየአምባው እየሸሸ ሁልጊዜ በንዴት ላይ ጥሏቸው የኖረውን ደጃሽ ተርናጓሉን ለማደን እንደሄዱ ጎጃም አገው ምድር ውስጥ አሰም ስላሴ በሚባለው ቦታ ላይ ሰፍረው ሳሉ በዚያ ባለ ረጅም ተራራ አናት ብቻቸውን ሾልከው ወጥተው አይናቸውን ርቀት እስከ ገታው ድረስ በአራቱ ማዕዘን እየተዘዋወሩ የኢትዮጵያን ምድር አዩ። በዚያውም ተስፋ መቁረጥ ባለበት ድምፅ የአገሬ ጎጆች ሁላችሁንም ግምብላ ድርጋችሁ ፈልጌ ነበር ግን ወስጣችሁ ያሉት ተባዮች እጅክ ተናዳፊዎች ሆነው ስላገኘዋቸው እግሬ በደረሰበት ሁሉ አቃጥላችኋለሁ ያገሬን ስሶች አሁን ታላችሁበት መቶ ጊዜ እንድትበዙና እንድትወፍሩ መደክም ነበር አሁን ግን ከበድን ተነሽሏ ጥገትን ተነጥጃ ላርድ ቆርጫለሁ ህፃናት እንዲያርጉ ሙሉ ሰዎች እድሜ ጠግበው እንዲሞቱ ለማድረግ የሚቻልበትን መንገድ ለማግኘት ደፍ ተቀን እደክም ነበር አሁን ግን እርጉዝና መጫትን ጎበዛዝትና ቆነጃጅትን ባልቴትና ሽማግሌን ባንድ ላይ ለማጥፋት ቆርጫለሁ እግዚአብሔር በልቤ ያሳደረብኝ ምኞት ይፈጽምልኛል ብዬ የዘውድ ስሜን ቴዎድሮስ አስተኛሁት ግን እግዚአብሔር የፈጠረኝ ለዚህ አይደለም ኑሯል በየሰው ፊት ሳቅ ለማየት ስፈልግ በየሰው ፊት እንባ እንዲጎርስ ምክንያት ለመሆን ደርሻለሁ ሰላም ሆይ ስምሽ በጣም ያጓጓል አንቺን ለማግኘት የሚችል ግን ያለ አይመስለኝም የምትገኝ ተሆንሽም በጣም ሩቅ መሆን አለብሽ ሁለት ተቃራኒ ነገሮች ባንድ ላይ ተስማምተው ሊኖሩ አይችሉም ጦርነትና ሰላም ባንድ ላይ ሊገኙ አይችሉም ችግር ሞትና ደስታም ባንድ ቤት ውስጥ ሊገኙ አይችሉም እኔ ሰላምን ፈለግኩ የኢትዮጵያ መኳንንትና ካህናት ጦርነትን ፈለጉ ህዝቡም እነሱ ምክር ተነድቶ ለጦርነት ጠራኝ አሁን በኔ በኩል የነበረው የሰላም ፍላጎትም ጠፋ ችግር እንዲወገድ ጤንነት እንዲዳብር ተመኘው ኢትዮጵያ መሳፍንትና ካህናት ችግርና ሞትን የሚያስከትለውን ብጥብጥ ፈለጉ ህዝቡም በእነሱ ምክር ተነዳ አሁን መልካም ምኞቴ ሁሉ ተሟጦ አለቀ እነሱ በሚፈልጉት መንገድም ምን ያህል መስራት እንደምችል ያዩታል በዚህ ጊዜም ሰላም ወይም ጦርነት ሐዘን ወይም ደስታ አሸንፈው ቁርጡ ይለያል ካሉ በኋላ ጦራቸውንና ጋሻቸውን በመሬት ላይ አስቀመጡና ተንበርክከው አይኖቻቸውን ወደ ላይ ሰቅለው እጆቻቸውን ወደ ላይ ዘርግተው ፍጹም ተመስጦ ባለው ህሊና የሚከተለውን ጸሎት ህሊናቸውን ለሚያውቅ አምላክ አቀረቡ በእናቴ ማህፀን ሳልቋጠር የምታውቀኝ አምላኬ ሆይ የሰጠኸኝን አደራ በሰላምና በፍቅር ለመሸከም የነበረኝን ምኞት ከማንም ይበልጥ አንተ ታውቀዋለህ ግን ቅን ምኞቴ አልተሳካልኝም ወይም ያንተ ፈቃድ ሌላ ቢሆን ነው ወይም የሰጠኸኝ ህዝብ መንገድህን የማይከተል ጠማማ ቢሆን ነው ስለዚህ ፈጣሪዬ ሆይ በሰጠኸኝ ስልጣን የጣልክብኝን አደራ ለማስከበር በድንጋይ በመውገር በእሳት በማቃጠል ህግህን እንዳስከበረው እንደ ሙሴ እስራኤል መቀጠሌ ስለሆነ ንጹሐን ፍጥሮችህን ከአመፀኞች ጋር በእጄ እየወደቁ እንዳይጠፉ አንተ ጠብቃቸው እኔንም ተግብ ሥራ ጠብቀኝ በኃጢአተኞችና በአመፀኞች ደም ለማጠብ ያዘጋጀሁትን እጄን የንጹሕ ደም ፍንጣቂ እንዳይነካው አንተው ጠብቅልኝ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ስምገኖባት የኖረች ቅድስት አገርህን ኢትዮጵያን በአረብና በቱርክ እንዲሁም በአረማውያን ሊያስጠፏት የተነሱ ወገኖቼን በፊትህ አጠፋለሁ ከአንተ ቤትነት ይልቅ ወደ ጣዖት ቤትነት ያዘነበሉ ቤተ ክርስቲያኖችን በፊትህ አቃጥላለሁ ያንተ ካህናት ነን የሚሉ የሐሰት ካህናትን እደመስሳለሁ ንጹሕ ክርስቲያንነት ንጹሕ ፍቅር ንጹሕ ሰላም እስከ ተፈጠረ ድረስ ሕዝብህ አንተን በሚያስደስትበት ራሱን ባዘጋጀህለት ፍቅርና ሰላም በሚጠቀምበት መንገድ እስተሄደ ድረስ ያስጨበጥከኝ የቁጣ ሰይፍ ወደ አፈቱ አይመለስም እውነትን አስከብር ስል ለምፈጽመው ስህተቴ አንተ ልቤን የምታውቀው ሰማያዊ አባቴ ይቅር በለኝ ቸር አምላኬ ሆይ ነቢዬም ጳጳሴም የነፍስ አባቴም ምስክሬም አንተ ነህ ዳኛዬ አንተ ነህ ልቤን አይተህ ፍረድብኝ ወይም ፍረድልኝ አጤ ቴዎድሮስ ጸሎታቸውን እንደጨረሱ ጦርና ጋሻቸውን አንስተው ከተራራው አናት ወረዱና ሹልክ ብለው እንደወጡ ሹልክ ብለው ከሰፈራቸው መካከል ተገኙ። አረ መካሪ አለ፣ አረ አስታራቂ አለ፣ አረ ትጌቷ በጅ ተነሽ፣ አረ ጆምቤል፣ አረ ፕላውዴን፣ አረ ላንዳንድ ቀን ተነሱና ኑ፣ አረ ስትታገሉላቸው የኖራችሁ ታላቅ ሰውና ታላቅ ዓላማ ውደቁላቸው፣ አረ ተነሱና ብዙ ነፍስ አትርፉ። አጼ ቴዎድሮስ ማምሻ በድንኳናቸው ውስጥ ብቻቸውን ተቀምጠው በበገናቸው ሲተክሱ ቆይተው ቀደም ሲሉ ልዩ የሆነ አስፈሪ ህልም ታያቸው። ታንኳ ይዘው በትንሹ አባይ ገብተው ሲቀዝፉ የበርበሬ ብጥብጥ የመሰለው የግልገል አባይ ውሃ ሙላት ታይቶ በማይታወቅ ሁኔታ ሞልቶ በግራና በቀኝ ያለውን ሜዳና ሸለቆ አጥለቅልቆት በድንበሮቹ ያሉትን የጎፈርና የካያ እንጨቶች እየነቃቀለ ሲወርድ የእሳቸው ታንኳ ከፈረሰኛ ወደ ፈረሰኛ እየዘለለች ስትሄድ ቀዘፋውን ትተው በሙላቱ ኃይል የምትጋልበውን ታንኳ በሁለት እጆቻቸው ይዘው ብቻ እንደ ጦር እየተወረወሩ ሲሄዱ ያያሉ። በዚያ ሜጫንና ቸፈርን እያካለለ ጎቻ ለጎቻ ባለው ሸለቆ አቋርጦ በሚወረወረው ውሃ ሙላት ላይ ታንኳቸው ሳትዛባ ሲወረወሩ ከቆዩ በኋላ ግልገል አባይ ወደ ጣና ከሚገባበት ቦታ ላይ ይደርሳሉ። ጣና እንደገቡ ጸጥ ባለውና ባስደሳችው የጣና ሐይቅ ላይ ታንኳቸው በርጋታ ስትወዛወዝ ይታያቸዋል። ከዚያ በኋላ መቅዘፊያውን ሸንበቆ ይዘው ግራና ቀኝ ውሃውን ቀዘፍ ቀዘፍ ሲያደርጉት ታንኳ ሸለለለለለለል ስትል እጅግ ደስ እያላቸው በይበልጥ ፈጥነው መቅዘፍ ይጀምራሉ። ከዚያ ብዙ ሳይቆዩ በአራቱ ማዕዘን ማዕበል ይነሳል። ማዕበሉም በጣና ባህር ላይ ታይቶ የማይታወቅ ነበር። በምዕራብ በኩል ተራራ የሚያክል የውሃ ክምር በሚያስፈራ ሁኔታ ወደ ትንሿ ታንኳ ይመጣና ከስራዋ አንስቶ ተሸክሟት ጥቂት ይሄድና ወደ ታች መልሶ ሲወግራት ወዲያው እቀዝፋለሁ ብለው ሸንበቆውን ገና ሊነኩ ሲቃጡ በምስራቅ በኩል የመጣው አስፈሪ የውሃ ተራራ እንደገና ተነስቶ ጥቂት ተሸክሞ ወስዶ ሲጥላት አንድ ሰው አይኑን ከፍቶ በሚገጥምበት ጊዜ ቁጥር በአራቱ ማዕዘን ከሚመጡት የማዕበል ተራሮች አንዱ ሲያላጋት፣ አንዳንድ ጊዜም በአራቱም ማዕዘን የሚመጣው ማዕበል በአንድ ላይ ከታንኳዋ ላይ ይደርስና ሲጋጭ እሷን አንስቶ ወደ አንዱ አቅጣጫ ሲወረውራት፣ ከዚያም ሌላው የማዕበል ክምር ሲቀበላት፣ በዚህ ሁኔታ እየተንገላቱ በደቅ ደሴት ይደርሳሉ። ከደሴቱ ላይ ደርሰው ታንኳቸውን ለማሳረፍ ሲፈልጉ ደሴቱ በማዕበሉ ይዋጥባቸዋል። ከሌሎችም ባዶ የሆኑና ሰው የሚኖርባቸው ደሴቶች እየደረሱ ታንኳቸውን ለማሳረፍ ሲሞክሩ ደሴቶቹ በማዕበሉ ይዋጡባቸዋል። በዚህ ጊዜ ተናደው ተስፋ ይቆርጡና በሸንበቆ መቅዘፍ ሲጀምሩ መቅዘፊያው ሸንበቆ ይሰበራል። ከዚያም ታንኳ ራሷ እየተበጣጠሰችና ውሃ እየጠገበች ሂዳ ሰውነታቸውን ውሃው ያርሰዋል። በዚህ ጊዜ ታንኳዋን ትተው በአስፈሪው ማዕበል መካከል ዘለው ሲገቡ ከአራቱ ማዕዘን የመጣው የማዕበል ተራራ ሲወጣባቸው በድንጋጤ ብንን አሉ። ከዚያም ጨፋሩ ሰውነታቸው በድንጋጤ እየተንቀጠቀጠ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እያሉ ተነስተው በመብራት የዕለቱን ዳዊት ከደገሙ በኋላ መልሰው ተጋደሙ። አጼ ቴዎድሮስ ይህንንም ካዩበት ጊዜ ጀምሮ ህልም እውነት ላይሆን ይችላል በሚል እምነት ከሚጽናኑ በቀር የሚያጋጥማቸውን ነገር ሁሉ ከህልማቸው ጋር ሲያነጻጽሩት ያላቋረጠው ሁከት አንድ ቀን እንደሚጥላቸው ማመናቸው አልቀረም። ምዕራፍ 49 ተስፋ መቁረጥ ተስፋ መቁረጥን ይወልዳል። ቆንስል ክሜሮን ከአጼ ቴዎድሮስ ለንግሥት ቪክቶሪያ የተላከውን ደብዳቤና ገጸ በረከት በምጽዋ በኩል ወደ እንግሊዝ አገር ልኮ ራሱ በከሰላ ከቱርኮች ጋር ቆይቶ አንድ ነገርን በተስፋ ለሚጠብቅ ሰው ረጅም የሆነ ጊዜ ካለፈ በኋላ በመተማ አድርጎ በዚያ ጊዜ ንጉሥ ወደ ነበሩበት ወደ ጎጃም መጣ። የቆንስል ካሜሮን በዚያ ቆይቶ በኋላ በመተማ መምጣት ብዙ ምክንያቶች ተሰጥተውታል። አንዳንዶቹ በትግሬ በኩል ሊመጣ ያልቻለው በመንገዱ ላይ ሽፍታ ተነስተዋል ስለተባለ ነው ይላሉ። ሌሎችም ሲመጣና ሲሄድ በየቦታው የተደረገለት መስተንግዶ ሁሉ ስለከበደው ህዝቡንም ሽማምንቱንም ሳያስቸግር ባቋራጭ ከንጉሱ ጋር ለመገናኘት ፈልጎ ነው ይላሉ። አጤ ቴዎድሮስ ሲሰሙት የቆዩት ታሪክ ግን ሌላ ነበር። ጃንዋሪ እኒህ ፈረንጆች እኮ የሚታመኑ አይደሉም። ቆንስል ካሜሮን ከቱርኮች ጋር ሆኖ በእኛ ሲቀልድ ነው የከረመው አሉ። ደብዳቤ ወደ እንግሊዝ ንግስት ሂዷል ብለው ነው እኒህ ፈረንጆች በከንቱ ነው የምንወዳቸው የሚል ወሬ በስቶ ነበር። አጼ ቴዎድሮስ ግን ቆንስል ካሜሮን ከተመለሰ በኋላም ለአንድ ሳምንት ያህል ነገሩ ሆዳቸውን እየቆረጠው ዝም ብለው ቆዩ። ከዚያ በኋላ አንድ ቀን ጧት ከመኳንንቱ ጋር በድንኳን ውስጥ ሆነው ቆንስል ካሜሮንን አስጠርተው ቆንስል ካሜሮን የደብዳቤውስ ነገር እንዴት ነው ሲሉ ንጉሠ ነገሥቱ ጠየቁ። ደርሷል ጃንሆይ፣ አሁን በቅርቡ መልሱ እንደሚመጣ እተማመናለሁ አለ ቆንስል ካሜሮን። ይህን ያህል ጊዜ ስትቆይ ራስህ ሂደህ የጣልኩብህን አደራ ብታከብር ምን ነበረበት? ስለታመምኩ ለመሄድ ባለመቻሌ ነው ጃንሆይ። ታዲያ ለሕክምና ተከሰላና ተብሪታንያ ማን ይሻል ኑሯል? እሱስ እውነት ነው፣ ብቻ እስካሁን ለምን መልሱን እንዳላኩልኝ አልገባኝም። መድረሱንስ በምን ታውቃለህ? መድረሱንስ ይደርሳል። ይህን የሚሰራ ሎርድ ራሰል ነው። እሱ የማን ራሰል ነው? እኔ ጻፍኩት ለንግሥት ቪክቶሪያ። ማን ነው ያ አቶ ራሰል የምትሉት? ከአሁን በፊት በእርሱ ፊርማ ተሹመ ብትመጣ የእንግሊዝን ወዳጅነት አልጠራጠርበት ስለነበር ዝም ብዬ ተቀበልኩ። አሁን ደግሞ እሱ ምን ባይ ነው አሉ አጼ ቴዎድሮስ። ስነ ስርዓታችን የሚያዘን ከውጭ መንግስት የተላከ ደብዳቤ ሁሉ በውጭ ጉዳይ ሚኒስቴር በኩል እንዲተላለፍ ስለሆነ ነው አለ ቆንስል ካሜሮን። እሺ ንግስታችሁስ ይኩሩ፣ ራሰልም ኮራ ማለት ነው አሉ አጼ ቴዎድሮስ። ኩራት አይደለም ጃንሆይ አለ ቆንስል ካሜሮን። ዛዲያ ምንድን ነው? ቸልታ ብቻ ነው። እሱስ ያው ኩራት አይደለም? ቆንስል ካሜሮን በዚህ ላይ እየተናገረው ልክ አልነበረም። ምናልባት ቸልታውስ የራሱ ሳይሆን አይቀርም። ሎርድ ጆን ራሰል ግን መልሱን ችላ ያለው በኩራትና በትምክህት ነበር። የበላይነት ስሜት ባጠቃው አስተሳሰቡ የታላቋ ብሪታንያ ንግሥት ራሳቸው ለአንድ አፍሪካዊ ንጉሠ ነገሥት ደብዳቤ በቀጥታ ቢልኩ ታላቅ ውርደት መሰለው። ከዚህም በቀር ንጉሠ ነገሥት ቴዎድሮስ ከሀገራቸው ሽፍታ መኳንንት ጋር በሚያደርጉት ያላቋረጠ ጦርነት ምክንያት እንግሊዝ በኢትዮጵያ ብዙ ልትጠቀም አትችልም ብሎ ስላሰበ እንዲያውም በኢትዮጵያ ውስጥ የእንግሊዝ ቆንስል መኖር አያስፈልግም ወደሚል እምነት ደርሶ ነበር። ቆንስል ካሜሮን በአጼ ቴዎድሮስ ላይ ምን ያህል ቅርታ እንደተፈጠረ ባየ ጊዜ ግድ የለም ጃንሆይ፣ አሁን በቅርቡ መልሱ ይመጣል አለ። እሺ እንግዲህ እናያለና አሉ አጼ ቴዎድሮስ። በዚህ ሁኔታ ተነጋግረው አጼ ቴዎድሮስም ቆንስሉም በከፍተኛ ቅርታ ላይ ቆዩ። ከጊዜ በኋላ ሚስተር ኬረንስ የተባለው የቆንስል ካሜሮን ጸሐፊ ከእንግሊዝ የውጭ ጉዳይ መስሪያ ቤት ለቆንስል ካሜሮን የተጻፈ ደብዳቤ ይዞ መጣ። ነገር ግን ደብዳቤው የሚጠበቀው መልስ የሚያስታውስ እንኳ አልነበረም። የደብዳቤው ዋና ትዕዛዝ ኢትዮጵያን በቶሎ ትተህ ወደ ምጽዋ ተመለስ የሚል ነበር። አጼ ቴዎድሮስ ኬረንስ ካመጣው ምስጢር አዘል ገጸ በረከት ጋር ይህን ሲያዩ እጅግ ከፍተኛ የሆነ ቁጣ አደረባቸው። ከዚያም ቆንስል ካሜሮንን አስጠርተው እኔ ሞኙ እንግሊዝና ፈረንሳይ ረድተውኝ ቱርኮችን ከአገሬ አባረራለሁ ብዬ አስባለሁ፣ ለካ እናንተ ከቱርክ ጋር ተስማምታችሁ ሀገሬን ለመከፋፈል ነው ሐሳባችሁ። ከአገርህ የተላከው ኢትዮጵያን በመውረር ላይ ላሉ ቱርኮችን እንድትረዳ ከሆነ ወደ አገሬ ምን አመጣህ? አሁንስ ምን ወደዚህ መለሰህ? እኔና አገሬ እስከዚህ መጫወቻ ሆነናል ማለት ነው ካሉ በኋላ በሉ ያዙና ሰሩ ሲሉ ምን ታዝዤ ባለሟልነቴን ባሳየው የሚል ወታደር በግፊያ እያላጋ ወስዶ አሰረው። ከረንስ እና ሌሎችም ተቆንስሉ ጋር የነበሩ ፈረንጆች ታሰሩ። ሙሴ ባርዘልም ከጥቂት ጊዜ በኋላ ለናፖሊዮን ሶስተኛ የተላከውን ደብዳቤ መልስ ይዞ መጣ። ግን የመጣው መልስ ዋጋ ያለው አልነበረም። ከሁሉ ነገር አስቀድሞ የመልሱ ደብዳቤ የተፈረመው በራሱ በናፖሊዮን ሶስተኛ ሳይሆን በውጭ ጉዳይ ሚኒስትሩ ነበር። ቃሉም ትንሽና የጥያቄው መልስ የሌለበት ነበር። ናፖሊዮን ሶስተኛ መጀመሪያ በህዝብ ድምጽ እጅግ አስደናቂ የሆነ ከፍተኛ ድጋፍ አግኝቶ የፈረንሳይ ህዝባዊ መንግስት ፕሬዝዳንት ሆኖ ከተመረጠ በኋላ የራሱን ህዝባዊ መንግስት ራሱ ገልብጦ የህዝባዊ መንግስት ደጋፊዎች የሆኑትን በማሰር ወይም በማጋዝ አስወግዶ ማንኛውንም ስልጣን ወደ እጁ አገባ። ለሀያ ዓመታትም የራሱን ፈቃድ ህግና ደንብ አድርጎ ፈረንሳይን ገዛ። ናፖሊዮን ሶስተኛ ስሙ ሳይኖረው የንጉሠ ነገሥት ክብርና ስልጣን ይዞ ከቆየ በኋላ በህዝብ ድምፅ ተደግፎ ንጉሠ ነገሥት ናፖሊዮን ተባለ። በመጀመሪያዎቹ ዓመታት አጎቱ በየአገሩ ሲዘምት ሊከታተላቸው ሳይችል የቆዩ የልማትና የእድገት ሥራዎችን በመልካም ይዞታ ሲያስፋፋ የቆየ ሰው ነበር። በአገሩ የሠራተኛ ክፍሎችና በካህናቱ ዘንድም እጅግ የተወደደ ንጉሠ ነገሥት ነበር። በኋላ ግን ያጎቱ የመስፋፋት በሽታ አድሮበት ሜክሲኮ ድረስ አንዱን የኦስትሪያ መስፍን ልኮ በዚያ እስከ ማንገስ የሞከረ ሰው ነበር። ከዚህም ጋር ፈረንሳይ በሰሜን አፍሪካ ውስጥ አልጄሪያን ቅኝ ግዛት ለማድረግ የነበራትን ትግል ከግብ ያደረሰ፣ በሰላማዊ ውቅያኖስ ውስጥ አዲሷ ካሊዶኒያ እንደሚባሉት ያሉ ደሴቶችን ለአገሩ ያስገኘ፣ ከቻይና ጋር በመዋጋት የፈረንሳይ ኢንዶ ቻይናን ቅኝ ግዛት የመሰረተ ሰው ነበር። በዚህና በሌላው ሁኔታ ሁሉ የአውሮፓ መንግስታት ሳይቀሩ ይፈሩትና ይጠረጥሩት ስለነበር በማንኛውም ነገር የተሰማው ትልቅነት የአፍሪካዊውን ንጉሠ ነገሥት የቴዎድሮስ ሁለተኛን ትልቅነት ለመገንዘብ አይኑን ከለለው። ስለዚህ በክርስቲያናዊ ወንድምነት ተማምነው ለላኩት ደብዳቤ በተሰጠው መልስ ላይ እንኳ ፊርማውን ለማስፈር ሳይፈቅድ ቀረ። የማንንም የበላይነት ከማያውቅ በራሱ ነጻነት በራሱ ዘርና ሃይማኖት ከሚመካ ደም የመጡት በራሳቸው ጀግንነትና ታላቅነትም የሚያምኑት አጼ ቴዎድሮስ ለስነ ስርዓቱ ተጠጠሩት ተስረኛው ተቆንስል ካሜሮን ተቆንስል ሌጃንና ከመኳንንቱ ጋር እንደሆኑ ከፈረንሳይ የመጣላቸውን ደብዳቤ እንደተቀበሉ ደብዳቤው ተተርጉሞ ከመነበቡ በፊት ሙሴ ባርደል ናፖሊዮን ሶስተኛ እንዴት አድርገው ተቀበሉ አሉ አጼ ቴዎድሮስ። ጃንሆይ እርግጥ ነው የአገር የንጉሠ ነገሥት ናቸው። ነገር ግን ስለ ግርማዊነቶ ያላቸው አስተያየት ሁሉ አላስደሰተኝም። ያበሻው ንጉሥ እጅና እግር ይቆርጣል፣ አረመኔ ነው፣ ህዝቡም ደንቆሮ ነው የሚባል ወሬ በዚህ ከሚኖሩና በዚህ ቆይተው ወደዚያ ተሄዱ ሚስዮናውያን ስላሰሙ ናፖሊዮን ሶስተኛ ንግግሬን እንኳን ለማድመጥ አልፈለጉም። ደብዳቤውንም ይኸው ሌላ ሰው ጽፎ ፈርሞ እንዲልከው ነው ያደረጉት። ጃንሆይ ኢትዮጵያ ውስጥ ያለው የግርማዊነቶ ቅንነትን የህዝቡን ደግነት ያየው ሰው እንደመሆኔ መጠን ግርማዊነቶን ተናፖሊዮን ሶስተኛ ይበልጥ ንጉሠ ነገሥት ያርጌ ማየት ይገባኛል አለ ሙሴ ባርደል። በብርቱ ጥረትና ትጋት ወደ ኢትዮጵያ ከመጣበት ጥቂት ጊዜ ወዲህ ባጠናው አማርኛ ቋንቋ እስቲ ደብዳቤውን ተርጉም እናቅርብልኝ አሉ አጼ ቴዎድሮስ። እሺ ግርማዊ ሆይ አለ ሙሴ ባርደል። ከዚያም እጅ ነስቶ ደብዳቤውን ተቀበለና በግድየለሽነት ለመጻፍ ሁኔታ ሁሉ የሚያስታውቀውን አጭር ደብዳቤ በጥቂት ጊዜ ውስጥ ከአቶ ሳሙኤል ጋር ተርጉሞ አቀረበላቸው። አጼ ቴዎድሮስ የደብዳቤውን ትርጉም ካነበቡ በኋላ ፊታቸው በቁጣ ልውጥውጥ አለ። ከዚያም ወደ ሙሴ ባርደል እየተመለከቱ ለመሆኑ የፈረንሳይ ንጉሥ እስከዚህ ባለጌ ነው? ትልቅ ያደረጉት የፈረንሳይ ህዝብና ወታደር እንጂ በግል ሰውነቱ ከኔ የሚበልጥ መሰለው? እሱ የናፖሊዮን የእህት ልጅ ቢሆን እኔም የዳዊት የሰለሞን ልጅ መሆኔን ረሳው? እግዚአብሔር ከፈለገ እኔንስ የትልቅ ህዝብ ንጉሥ ሊያደርገኝ አይችል መሰለው? አሉና ዋናውን ደብዳቤ ከሙሴ ባርደል እጅ ተቀበሉ። ከዚያም በጥጋቸው ወደ ነበረው የፈረንሳይ ቆንስል ሙሴ ሌጃን ዘወር ብለው ሙሴ ሌጃን አሁን አንተ ነው አሸው ወይስ ሙሴ ባርደል አሉ። አስተርጓሚው ይህን ጥያቄ ሲያቀርብለት የፈረንሳዊ ቆንስል ፊት የቀላ በርበሬ መሰለ። አጼ ቴዎድሮስ መልሱን ሳይጠብቁ ንግግራቸውን ቀጠሉና ወዳጄ ንጉስ ናፖሊዮን ተፈረንሳይ ኢትዮጵያ ድረስ ውሸት ጭኖ የላከ ውሸት ቸገረን ብሎ የላከበት ሰው ኑሯል? ተኔ ተርፈው ለፈረንሳይ የሚበቁ ዋሾች ባገሬ ስላሉኝ ወደ አገሬው ተመለስና ያንተ ውሸት ዋጋ ሊኖረው ወደሚችልበት አገር ቢልክ ይሻላል። ያን ጌታህንም አንተ ናፖሊዮን ብትሆን እኔም ቴዎድሮስ ነኝ ብሎሃል በለው። ኢትዮጵያ አልጄሪያ አይደለችም በለው። አባትህ ማን ነው ቢሉት ፈረስ አጎቴ ነው አለ በቅሎ ይባላል በአገራችን። እሱ ባጎቱ ጀግንነት ቢኮራ እኔ ደግሞ ተሱ ሳይሆን ታጎቱ ጋር የምወዳደር ጀግና መሆኔን ማወቅ አለበት። የቴዎድሮስ አገር ኢትዮጵያ የሚስዮናውያንና በቆንስል ኃይል አትወረርም። ጠብ የፈለገኝ አስቀድሞ በወታደሮች ይሞክረኝ። እንደነ ኮንትሮሴል ሾልኮ ማምለጥ አይገኝም። ባለጌን የማላከብርና የማልፈራ መሆኔን ንገረው። ደግሞ የካቶሊኮች ጠባቂ ነኝ። በእኔ አገር ገብቶ ሰው እንዲጠብቅ ማን ነው ስልጣን የሰጠው? የጥጋቡና ትቢቱ ወይም እንዳጎቱ እስረኛ አርጎ ያስገድለው ይሆናል አሉና ጥርሳቸውን በቁጣ ነክሰው ከፈረንሳይ አገር የመጣውን ደብዳቤ በጥስጥስ አርገው ጣሉት። ያሉት አልቀረም። ናፖሊዮን ሶስተኛ ከሳቸው ሞት በኋላ ብዙ ሳይቆይ በጀርመኖች ላይ ሳይቸግረው ባወጀው ጦርነት የቢስማርክ ወታደሮች ማርከውት በእስረኝነት ኖረ። በዚያ ያለው ሁሉ የአጼ ቴዎድሮስን ቁጣ ሲያይ ሙሴ ሌዣንን ወህኒ ቤት ሊከቱት ነው ብሎ በስጋት ላይ ወደቀ። እሳቸው ግን በፍርሃት ወደ ተጨነቀው ቆንስል እንደገና ዘወር ብለው በል ሂድና ውሸታችሁ ቅኝ ግዛት ወደሚያስገኝላችሁ አገር ሂድና ዋሽ፣ እኔ የእናንተን ውሸት አልፈልግም አሉ። ሙሴ ሌዣን እየተንቀጠቀጠ እጅ ነስቶ ወጣ። አጼ ቴዎድሮስ የእንግሊዝ መንግስትና የናፖሊዮን ሶስተኛ አድራጎት ያሳደረባቸው ቁጣ ሳይበርድላቸው ሌላ ጎጅ ተከተለ። በጎንደር አካባቢ የሚገኙ ፈላሾችን ወደ ክርስቲያንነት ልመልስ ብሎ ገብቶ አጼ ቴዎድሮስም በደግነትና በደስታ ተቀብለው ሲረዱት የቆየው ዶክተር ሄንሪ ስተርን ወደ አገሩ ሊሄድ ወደ እሳቸው ቀርቦ ከተሰናበተ በኋላ ሂዷል ብለው ሲያስቡ አንድ ቀን ጧት ለማንም ሳይነግ ካሽኮሮቹ ጋር ወደ ድንኳናቸው ዘው ብሎ ገባ። አጼ ቴዎድሮስ በጋፋት ካሉት ነጮች እንደነ ዋልድማየር ያሉትን ሰራተኞች እንጂ እነስተርንን የቤልን አደራ ለማክበር ሲሉ ቢደግፏቸውም ብዙ አያምኗቸውም ነበር። ዶክተር ስተርንና ሚስተር ሮዘንታል ከነሚስቱ ከጳጳሱ ከአቡነ ሰላማ ጋር የነበራቸው ምስጥረኝነት ምንጊዜም ታይቶ የማይታወቅ ነበር። ጳጳሱ ለዚህ ፍቅር የሚሰጡት ምክንያት እነዚህ ሰዎች አይሁዳውያኑን ለማሳመን በመነሳታቸው ከሌሎች ይበልጥ መወደድ መከበር ይገባቸዋል የሚል ነበር። አጤ ቴዎድሮስ ግን ከጳጳሱ ጋር ልብ ለልብ ጨርሰው በተቆራረጡበት ጊዜ እናንተ የአረብ እኮ ሴት አይተርፈውም፣ የሀገራችንን ወይዘሮች ቅምጣ አርጎ ጨርሷቸዋል፣ የዚህን ድውር ፈረንጅ ምሽት ደግሞ ቀምቶት ይሆን እያሉ ይቀልዱ ነበር። ሚስስ ሮዘንታል አባ ሰላማን በግል ማነጋገር በምታዘወትርበት ጊዜ ሁሉ በዚህ ሁኔታ ሲኖሩ ሄንሪ ስተርን ተሰናብቶ ከሄደ በኋላ ለማንም ሳይነግር ወደ ንጉሱ ድንኳን በመግባቱ አጼ ቴዎድሮስ እንዲያውም የፈረንጅ ነገር በቅቷቸዋል ቁጣቸው ቱግ አለባቸውና ሂደህ አልነበረም እንዴ አሉ። አሁን ተሰናብቼ ነበር አለ ዶክተር ስተርን። ዛዲያ ምን ቀረህ? በዚህ ስለዋልኩ ስላደርኩ እንደገና ልሰናበት ብዬ ነው። ዛዲያ ሳትነግር ነው የምትገባው? እኔ የኢትዮጵያን ነገስታት ስነ ስርዓት ስለማላውቅ ነው። እሺ አንተ ሳትወቅ እነዚህ አብረው ያሉ አሽከሮች አያውቁም አሉ አብረው የገቡትን ሁለት ኢትዮጵያውያን በቁጣ እሳት በመሰሉ አይኖቻቸው እየተመለከቱ። እኔ አላውቅም አለ ስተርን። እናንተ ወደ ንጉሥ ፊት ፈቃድ ሳይጠየቅ መቅረብ እንደማይገባ አታውቁም አሉ አጼ ቴዎድሮስ። አናውቅም አሉ ሁለቱ ኢትዮጵያውያን። ያሃ የፈረንጅ አሽከር ተሆነና ኢትዮጵያዊነቱ ተረሳ ማለት ነው? ፈላሻን ክርስቲያን አርግልኝ አልኩ እንጂ ኢትዮጵያውያንን ወጋቸውን እንዲረሱ አልኩ በል እኔን ወስላቶች ገርፋችሁ ሰሩልኝ ብለው በጥጋቸው ለቆሙት ጋሻ ጃግሬዎች ትእዛዝ ሰጡ። ሄንሪ ስተርን መቼም በእኒህ ቅን ሰው ላይ የሰራው ኃጢአት ይገለጥብህ ብሎታልና ጆሮ ጥላውን በእጁ ይዞ ጃንሆይ ይሄ እኮ ህግ አይደለም አለ። አረ ይሄ ቡኮ ፊት ደግሞ ህግ ሊያስተምረኝ ነው እሱንም ሰሩልኝ በል አሉ አጼ ቴዎድሮስ። ዶክተር ስተርን ሊታሰር ሲሄድ የያዘው ዕቃና ገንዘብ ተቆጥሮ እንዲቀመጥለት ሲፈተሽ በኢትዮጵያ ፈላሾች መካከል መንከራተት የተባለው መጽሐፉ ረቂቅ ከሌሎች ዕቃዎችና ጽሑፎች ጋር ተገኘ። ይህ መጽሐፍ አጼ ቴዎድሮስን ጥንብርኩሳቸውን እያወጣ የሚሰድብ ነበር። ፈረንጅ ስለ ኢትዮጵያ ሲጽፍ መቼም ማንም ያርመኛል ብሎ ሳይሰጋ በድፍረት ነበርና የሚቀደደው። በሄንሪ ስተርን መጽሐፍ ውስጥ የተለመደው የግምት ውሸት እንደ እውነተኛ ታሪክ ሆኖ ተጽፎ ነበር። ውሸቱ ሲሆን የኢትዮጵያ ታሪክ ሊቆች ነን የሚሉት ፈረንጆች እንኳ ነቢዩ ፍካሪ ኢየሱስ ሲሉ ከልካይ የሌላቸውን የሚከለክለው አልነበረም። ችግሩ የዋሸው ውሸት ከነብር ሰርግ አግብቶት ስለነበር ነው። ኋላ ሲታተም አርሞት እንደሆነ አይታወቅም እንጂ ሄንሪ ስተርን በተያዘበት ረቂቅ ላይ ከተነገሩት ታላላቅ ውሸቶች አንዱ አሁን ኢትዮጵያን የሚገዛው ንጉሥ ቴዎድሮስ የድሮ ስሙ ካሳ ይባል ነበር። ይህም ስም እናቱ ፍጹም ድሃ ስለነበረችና ኮሶ የሚባል የሆድ ውስጥ እክል መድኃኒት ትሸጥ ስለነበር ኮሶ ተሚለው ቃል ተሻሽሎ ካሳ በመባል የመጣ ነው የሚል ቃል ነበረበት። ከዚህም በቀር ካሳ ሽፍታ በሆነበት የመጀመሪያ ጊዜ ችግር ስለጠነከረበት ወደ መተማ ሄዶ የአንድ ሼህ ሳራጫጅ ሆኖ ተቀጥሮ ነበር የሚልና ሌላም ብዙ ስድብ በመጽሐፉ ውስጥ ይገኝ ነበር። ዶክተር ሄንሪ ስተርን የራሱ ስድብ አልበቃው ብሎ ከሚስተር ሮዘንታል ከሚስስ ፍላድ ለየወዳጆቻቸው የተጻፉ ደብዳቤዎች በሳጥኑ ይዞ ነበር። እነዚህ ደብዳቤዎችም እንደ ስተርን መጽሐፍ አጼ ቴዎድሮስን የሚወርፉ ነበሩ። ሚስተር ሮዘንታል ለአንድ አማቹ በጻፈው ደብዳቤ ላይ የአበሻው ንጉሥ ቴዎድሮስ የሚገዛቸው ጨካኝ አውሬዎች ናቸው፣ እሱም የአራዊቱ ንጉሥ ነው የሚል ቃል ሲገኝበት፣ ሚስስ ፍላድ ደግሞ ይሄ ነፍሰ ገዳይ ፈረንሳይንና እንግሊዝን ለመውረር ይፎክራል የሚል ቃል ያለበት ደብዳቤ ለአንድ ዘመዷ ጽፋ ነበር። ይህንና የቀረውንም የስድብ ማት ሁሉ ሙሴ ባርደር በጥንቃቄ ተርጉሞ ለአጼ ቴዎድሮስ ባቀረበ ጊዜ አጼ ቴዎድሮስ አይናቸውን ማመን አቃታቸው። መላልሰው መላልሰው አነበቡና ወደ ሙሴ ባርደር ቀና ብለው አቶ ባርደር፣ አሁንስ አንተ ነህ መሰል የሰደብከኝ፣ በእርግጥ ይህን ደብዳቤ ጻፉ አሉ። እንዲያውም የጃንሆይን ቁጣ አላስብስም ብዬ እንጂ ብዙ ብዙ ስድብ ነበረ አለ ሙሴ ባርደር። ቆይ እሱን አሁን ሂድና ከሳሙኤል ጋር ሆናችሁ ተርጉምልኝ አሉና አጼ ቴዎድሮስ ከተቀመጡበት ሲነሱ ሙሴ ባርደር እጅ ነስቶ ወጣ። አጼ ቴዎድሮስ በቁጣ እሳት ለብሶ ከወጡ በኋላ ዶክተር ስተርንን ከታሰረበት አስመጥተው አንተ አመድ ፊት ወንጌል ልሰብክ ነው የመጣኸው እኔን ልሰድ አሉ። ምን ብዬ ተሳደብኩ አለ ስተርን። ነፍሰ ገዳይ ብለኸኛል፣ እናቱ ኮሶ ሻጭ ነበረች፣ የሱ ስምም ኮሶ ማለት ነው ብለሃል። ከየት ነው ይህን ሁሉ ሐሰት የፈጠርከው አሉ አጼ ቴዎድሮስ። እኔ የፈጠርኩት አይደለም አለ ስተርን። ዛሬ ማን ነገረህ? በመላው ጎንደር የሚነገር ታሪክ ከመሆኑም በላይ ተጳጳሱና ተካህናቱ የተነገረኝ ታሪክ ይሄው ነው አለ በፍርሃት የሚንቀጠቀጠው ሚስዮናዊ። አቶ ሰላማ ነው ይሄን የነገረህ? ደህና ነው። እሱ ሲንገርህ እንዴት የእሱን ቃል አምነህ ተመጣህበት ጊዜ ጀምሮ ያን ያህል ጊዜ ታከብርህና ያልከውን ሁሉ ትፈጽምልህ የቆየሁትን ሰው በዓለም ፊት ልታዋርደኝ ትፈልጋለህ? ጃንሆይ፣ እውነቱን ለመናገር ጳጳሱና ካህናቱ ከመኳንንቱ ጋር በመተባበር በአገሩ ሰዎች ዘንድ እንዲጠላ ስላደረግነው እናንተ ደግሞ በዓለም ፊት እንዲጠላ እርዱን፣ ለካህናትና ለቤተ ክርስቲያን ብርቱ ጠላት ስለሆነ ቶሎ መውደቅ አለበት ብለው በማስመሰል ስለለመኑኝ ነው አለ ስተርን። እሺ ዛሬያ ዘሬን ቆጥረው ነገሩህ አሉ አጼ ቴዎድሮስ። ስለ ዘር ከሆነ ጃንሆይ የአውሮፓ ታላላቅ ሰዎች ተታላላቅ ዘር ተወልደው ታላላቅ ሆኑ ተሚሏቸው ይልቅ ተባሉ ተነስተው በራሳቸው ጥረት እና ድካም በራሳቸው ትግስትና ችሎታ ተታላላቅ ነገር ደረሱ መባልን በጣም ይወዳሉ። ግርማዊነቱ ተዳ በተሰር ተነስተው ታላላቅ ሥራ መስራቱ በአውሮፓ ውስጥ ቢነገርም ሰሞንና ክብሮን ይበልጥ ተሚያገነው በቀር ምንም ጉድፍ አይጥልበትም። አለስተር አመድ ፊት ሌላውን አጣል አገሬ አውሮፓ ውስጥ የለችም። በእኔ አገር ደግሞ ትልቅ ተሚባል ዘር ተወልደው ምንም ያልሰሩ ተጠራ ቤተሰብ ተወልደው ብዙ ተሰሩ ሰዎች ይበልጥ ይከበራሉ። ይሄም ይቀር ነፍሰ ገዳይ ያልከኝንስ ማንን ስገድል አይተህ ነው? አሉ አጤ ቴዎድሮስ። እሱንማ በደባርቅ ሜዳ የፈሰሱት አጥንቶች ይመሰክሩታል አይደል? አለ ዶክተር ስታል። አረ ያህያ ያንተ አገር መሪዎች መናፍቅ እያሉ ሰው በሳት ሲያቃጥሉ ከዳተኛ እያሉ የሰውን አንገት በመጥረቢያ ሲቆርጡ አልኖሩም? ወንጀለኛን መቅጣት ነፍሰ ገዳይነት የሆነው በኔ ላይ ነው። በል ያዝና ወስደ በቆቂ ታግባልኝ አሉ አጼ ቴዎድሮስ። ዶክተር ስተርን ግራ ቀኝ ጉንጩ ከነጭነት ወደ ጎበትነት እስኪለወጥ ድረስ ጥፊ ቀመሰ። ከዚህ በኋላ አንተ ነጭ ዝንጀሮ፣ እኔ ፈረንጅ ሁሉ እንደ ዮሐንስና እንደ ፕላውዴን መስሎኝ ለካ ውሾች ናችሁና እስቲ ምን ሰርቻችሁ ነው ተነዚህ ደንቆሮችና ተዚያ ወደል ሸርሙጣ ከዚያ ጫት ቃሚ አረብ አለቃቸው ጋር ተስማምታችሁ ምትሰርቡኝና ባለም ህዝብ ፊት ልታስጠብኝ የምትፈልጉት? በልሽ ያሳያለሁ። አሁን አጋድሜ ይሄን ብሆ ጀርባህን በጅራፍ አስተለትለው ነበር፣ ግን የዮሐንስ አደራ አለብኝ። ና አንተ የጉማሬ አለንጋም ጣና እግሩን ገልበህ አርባ ጠርጥብልኝ አሉ በጥግ ወደ ቆሙት ወታደሮች ዙረው። ሄንሪ ስተርን የእግሩ ዘንግ ጉበት እስቲመስል በዚያ የጉማሬ አለንጋ ተጠብጥቦ በሰንሰለት ታሰረ። ሮዘንታልም ተጀንዳ ተይዞ መጣና በአጼ ቴዎድሮስ ፊት ሲቀርብ፣ አንተ ሬሳ ድሁር፣ የኢትዮጵያ ህዝብ አውሬ፣ እኔ የአውሬዎች ንጉሥ ተባልነ፣ አንተስ ምን ልትሆን ነው? አንተ የድመት ጭንጋፍ፣ የኢትዮጵያን ህዝብ የምትበልጠው በዚህ ግርድፍ ዱቄት የነፈበት ሊጥ በመሰለ ድዌ ሰውነትህ፣ በዚህ ተሰብሮ የወደቀ ብርጭቆ በመሰለኝ ነው ወይስ በጠረ ማርያምነትህ? እስቲ ታንተና ተኔ ሰዎች ማንኛው ሰው ማንኛው አውሬ ነው የሚመስል? አሁን የኔ የአውሬዎች ንጉሥ ህግ ባይጠብቅህ ኢትዮጵያውያን አንተን ሲያዩ ምን ደግዳጋ አውሬ መጣብን ብለው በጦር አረ ላንተ ጦር በዱላ ይገሉህም ነበር ካሉ በኋላ እኛን የቀሉ አይኖች በጥግ ወደ ቆሙት ወታደሮች ወርውረው፣ በሉ አሁን ውሰዱና ሰሩልኝ አሉ። ወታደሮች እያዳፉና እየጎሳሰሙ ወስደው ከዶክተር ስተርን ጋር ቀላቀሉት። ከጥቂት ጊዜ በኋላ በወዳጅነት ተከብረው ተቀምጠው ተንኮል ሲሰሩ በተገኙ አውሮፓውያን ሁሉ ላይ ለቀረበው ክስ ብዙ ህዝብ በተሰበሰበበት ፍርድ ታየላቸው። እንደ ኮንስል ካሜሮን እና ሌሎችም ብዙ አውሮፓውያን ታስረው እንዲቆዩ ሲፈረድባቸው ዶክተር ስተርን እና ሚስተር ሮዘንታል በስቅላት እንዲቀጡ ተፈረደ።
ታጠቅ ብሎ ፈረስ ካሳ ብሎ ስም ባርባር ይሸበራል ኢየሩሳሌም፣ እኔ ማዩ ቱርክ ባይ የምሸሽ ነው። መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። እኔ ማዩ ቱርክ ባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ፣ ሴቱን ሁሉ ንቆ ሲኮራ ሲኮራ። ወንዱ አንቺን ወደደ ተኛ ካንቺ ጋር። እኔ ማዩ ቱርክ ባይ የምሸሽ አያችሁት ብያ ያንበሳውን ሞት፣ በሰው እጅ መሞትን ነውር አድርጎት። እርሳሱን እንደ ጠጅ ሞሱ ሲጠጣት፣ እኔ ማዩ ቱርክ ባይ የምሸሽ ነው።
ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንን ዝግጅታችንን ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።
I've been more than you, I'll see you again.